Kudus. Ahadu Amrak. Amin. Ya Tuhan, ከመጀመራችን በፊት ጸሎት አድርገን ስለሆነ የምንጀምረው በዚሁ ነው የምንቀጥለው። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በእድሜያችን ላይ የዛሬዋን ቀን ጨምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ በፕሮግራማችን መጨረሻ ለተወሰኑ ደቂቃዎች ከደረሰን አንድ ነገር እንመለከታለን። ከዛ በፊት ግን የምንማረው ገንዘብና ክርስቲያናዊ ህይወት በሚል ርዕስ ይሆናል። ገንዘብና ክርስቲያናዊ ህይወት። እግዚአብሔር አምላክ እንድንገለገልበት እንድንጠቀምበት በሰጠን በገንዘባችን ክብሩን እንድንገልጥ በግራይን ደግነትን በጎነትን እንድናስተላልፍበት በቸርነቱ ይርዳል። ሁላችንም ስለ ገንዘብ የተለያዩ ግንዛቤዎች አሉ። የተለያዩ ይባሎች ወይም አባባሎችም አሉ። ገንዘብ ሰው ዛሬ ከሆነው በላይ የሰጠው ትልቅ ስፍራ አለ። ያልሆነውን አድርገን የሳልን ያልሆነውንም ቦታ የሰጠነውም ጥቂቶች አይደለም። ከዚህ የተነሳ ገንዘብ ለበርካታ ግጭቶች ራሱ መንስኤ ነው። በትዳር መካከል ለሚከሰቱ ግጭቶች፣ በቤተሰብ መካከል ለሚከሰቱ አለመስማማቶች፣ እያደገም ሲሄድ እንደዚሁ በሰፋ መጠን በዓለም ለሚታዩ በርካታ ግጭቶች ምክንያቱ ገንዘብ ነው። ሰው ከጊዜ ወደ ጊዜ ስለ ገንዘብ ያልተስተካከለ አመለካከቱ እየተዛባ ትክክለኛው ትርጉም በሕይወት ውስጥ እየጠፋ ሰው ገንዘብን ገዢው እያደረገ እሱ ሊገዛው ሊጠቀምበት የተፈጠረለት ነገር ተገዢ ታዛዥ እየሆነ የግል ሕይወቱንም ቤተሰባዊውንም አካባቢውንም የሚሆኑ እንቅፋቶች ብዙ ጊዜ ይገጥማል። ስለዚህ ቤተ ክርስቲያን የምታስተምረው ትምህርት የወሰደው እግዚአብሔር ነው። እግዚአብሔር ቤተ ክርስቲያን የምታስተምረው ትምህርት እንድታስተምርበት የሰጠው ምንጭ አንዱ ቅዱስ መጽሐፍ ነው። የቤተ ክርስቲያን ትውፊቶች አሉ፣ ሌሎች የቤተ ክርስቲያን መጽሐፍት አሉ። ለመሆኑ ገንዘብ ምንድን ነው? ሰው ገንዘብን እንዴት ነው ሊጠቀምበት የሚገባው? ይሄንን ነው በእግዚአብሔር ፈቃድ የምንመለከተው። በመጀመሪያ ሁላችንም እንደምናውቀው ገንዘብ ለመሸጥ ለመለወጥ የምንጠቀምበት መገበያያ ነው። ዛሬ ያለው ብር ነው። በሀገራችን ታሪክ ወርቅ መገበያያ የነበረበት ጊዜ አለ። አሁን የታተመ እንገለገልበት አለ። ወርቅ የወርቅ ሳንቲሞች የነበሩበት ዘመን አለ። ከዛም በፊት ደግሞ ሰዎች በአሞሌ ጨው የሚገበያዩበት ዘመን ነበር። በተለይ በዘመነ አክሱም ሰው በእግዚአብሔር ላይ ተደግፎ ሕይወቱን የሚመራበት በጎሎት እጅግ ስር የሰደደ ስለነበረ ስር የሰደደው ደግሞ በየዋህነት ብቻ የለም። በዚያ ዘመን በዘመን አክሱም ከዓለም ስልጣኔ ጫፍ ደርሰዋል ተብለው ከሚጠቀሱ አገሮች መካከል አንዷ ኢትዮጵያ ነበረች። በኋላ ቀርነት የተነሳ አይደለም በስልጣኔ ከመምጠቅ ጋር አብሮ መንፈሳዊ አኗኗር ሰውን የሚገዛ የእግዚአብሔር ፈቃድ እያደረጉ ሕይወትን መምራት መለያው የነበረ ሕዝብ ስለነበረ በዚያ ዘመን ሰዎች የሚሸጡትን አምጥተው አንድ የጋራ ልክ ገበያ እንደምንለው አንድ ቦታ ላይ አስቀምጠው ይሄዳሉ። ገዢዎች ደግሞ ይመጡና ያገኙትን ዕቃ ለዚህ ነገር ይህን ያህል አሞሌ ጨው ይገባዋል፣ ይህን ያህል አሞሌ ጨው ይመዝነዋል ብለው የሚገባውን አሞሌ ጨው ባገኙት ዕቃ ምትክ አድርገው ይሄዳሉ። ሻጮቹ መጥተው ደግሞ አሞሌ ጨዋቸውን ይወስዱ ነበር። አሁን ዛሬ እንዳለው ሻጭና ገዢ አንድ ቦታ ላይ የግድ አይገናኙም ነበር። ሻጩ ያስቀምጣል ዕቃውን፣ ገዢው መጥቶ ይገዛ። ሲገዛ በታማኝነት የሚመዝነውን አስቀምጦ ይሄዳል። ዛሬ ሱቆቻችን ስንት ጠባቂ እንደሚያስፈልጋቸው እናውቃለን። መተማመን ነበር። እንግዲህ ይሄ እያደገ አሁን ያለንበት ዘመን ላይም እንደዚሁ ነው። ገንዘብ ያለው ሚና ሰዎች ሲሸጡ ሲለውጡ የሚሸጡበት የሚለውጡበት መሳሪያ ሆኖ ማገልገል ነው። ከዚህ በላይ ቦታ የለው። ገንዘብ ካለ ያለ፣ ገንዘብ ካለ የሆነ፣ ገንዘብ ካለ ይደረጋል ያለውን ያህል አለ። ገንዘብ መገበያያ፣ መግዣ፣ መለወጫ። ስለዚህ እንግዲህ ከዚያ አልፎ ሲሄድ ገንዘብ ቅድም እንዳለው ግን ለግጭት ምክንያት ይሆናል። እግዚአብሔርም ገንዘብ ምን ያህል በሰው ሕይወት ውስጥ አደጋ እንደሚያመጣ ስለሚያውቅ ሰይጣንን እንኳን የገንዘብ ያህል ቦታ ሰጥቶ አላስተማረም። ለሁለት ጌቶች መገዛት የሚቻለው ባሪያ የለም። አንደኛውን ይወዳል፣ ሁለተኛውን ይጠላል። እናንተም ለገንዘብና ለእግዚአብሔር መገዛት አትችሉ። ወይ ለገንዘብ ወይ ለእግዚአብሔር ነው ያለው። ሁለቱ ይጣላሉ ሁል ጊዜ ይህን ያስተማር እና ሳናውቅ እግዚአብሔርን ትተን ገንዘብን እንዳናመል ገንዘባችን ለሚገባ ነገር ብቻ የምንጠቀምበት እንዲሆን ርኅራኄ ደግነትን በጎነትን እንድናስተላለፍበት መጽሐፍ ቅዱስ ስለ ገንዘብ የሚያስተምረው ትምህርት አለ። ምንድን ነው ገንዘብ? የመጀመሪያው ገንዘብ ስጦታ ነው። ከማን የተሰጠ ስጦታ ነው? ከእግዚአብሔር። ቅዱስ መጽሐፋችን በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ ደስም እንዲለን እግዚአብሔር ሁሉን አትርፎ ሰጠን ይላል። አሳንሶ አይደለም፣ አትርፎ። ይሄን ሰጠ ይሄን አልሰጠም አላለ። ሁሉንም በዚህ ዓለም ያለ ሁሉ የተገኘው ከማን ነው? ከእግዚአብሔር። ሰጪው ማን ነው? እግዚአብሔር። የለበስነው ልብስ ተመርቶ የተገኘበት የተለያየ ነገር ሊኖር ይችላል። ንጥረ ነገሮቹን የፈጠራቸው እግዚአብሔር። ልብሱ የሚመረትበትን እውቀት ብልሃት ለሰው የሰጠ እግዚአብሔር። ስለዚህ ሁሉን አትርፎ ደስ እንዲለን አድርጎ ገንዘብንም ጭምር ሌላውንም የሰጠን እግዚአብሔር ነው ይላል ቅዱስ መጽሐፋችን። መጽሐፈ ኢዮብ ምዕራፍ 41 ቁጥር 3 ስናነብ ከሰማይ በታች ያለው ሁሉ ገንዘቤ ነው ይላል እግዚአብሔር። ሁሉ የእሱ ያልሆነ የእኛ የምንለው ራሱ ይቅርና እኛ ባለቤቶቹ ራሳችን የማን ነው? የእግዚአብሔር ገንዘቦች። ገንዘባችን ራሱ የማን ነው? የእግዚአብሔር ገንዘብ። ሁሉም ያገኘነው በዓለም ውስጥ ያለው ስጦታ በሙሉ ምንጩ እግዚአብሔር፣ ሰጪው እግዚአብሔር። ሁሉ ገንዘብ ነው፣ ባለቤቱ እግዚአብሔር ነው። ስለዚህ እግዚአብሔር የሰጠን ስጦታዎች ውስጥ አንዱ ገንዘብ ነው። ግን እግዚአብሔር ለሰው የሰጠ የመጀመሪያው ስጦታ ግን ገንዘብ አይደለም። እኛ አሁን እኛ እንደምንፎከርለት አይደለም። ገንዘብ ለማግኘት ገንዘብ ለማምጣት ወዘተርፈ ምናደርጋቸው በርካታ ነገሮች አሉ። የሚመስለው ሰው በህይወቱ የመጀመሪያው የሚያስፈልገው ገንዘብ እንደሆነ አድርጎ የሚያስበው። እግዚአብሔር ግን ለሰው መጀመሪያ የሰጠው ስጦታ ገንዘብ አይደለም። ከዛ በፊት በዋነኛነት የሚጠቀሱ ሁለት ስጦታዎች ሰጥቷል። አንዱ ሰውን ከምድር አፈር አበጀው ይላል እግዚአብሔር። ካበጀው በኋላ ከአፈር ነው የተሰራ ነው። አሁን ይሄ የከበረው ሰውነታችን ነፍስ ስትለየው ወዲያ ይፈርሳል፣ ይበሰብሳል። ቀናትም አይወስድበትም። ተንከባክሎን ያዝ ነው ሰውነት ወደ አፈርነት ይመለሳል። አጥንት ብቻ ነው የሚገኝ። ተመልሶ ደግሞ የፈረሰው የበሰበሰው ሰውነት በዳግም ትንሣኤ ጌታችን ሲጣራ ይነሳል። ነፍስን ካለበት አንጥቶ ስጋን ከመቃብር አስነስቶ አዋህዶ እንደ ስራው ወይ በቀኝ ወይ በግራ ያቆማል። ማን ነው እሱ ይሄን የሚያደርግ? ይሄን ያደርጋል። ሁለቱ ለዚህ መጀመሪያ ፈጠረ ከአፈር ከፈጠረም በኋላ ሕያዋን እንድንሆን የህይወት እስትንፋስ እፍ አለብን፣ ተነፈሰ። እግዚአብሔር የመጀመሪያ የሰጠን ስጦታ ያ ህይወት ነው። ህይወት ተነፈሰና በፈጠረው ሰው ላይ ህይወት ሰጠ። ሰው መጀመሪያ የተሰጠው ስጦታ ህይወት ነው። የመጀመሪያው ታስፈልገን ዋናው መሰረታዊው እግዚአብሔር የሰጠን ስጦታ ከስጋችን ቀጥሎ ነፍሳችን ወይም ህይወታችን። ነፍስ ወይም ህይወት የሌለው ሰው ስለ ገንዘብ አያውቅም። እስቲ አሁን ካጠራቀሙት የሸኘናቸው ዘመዶቻችን እዛ የምንወርድበት መቃብር የቀለብ መስፈሪያ ይሆነናል፣ የቤት ኪራይ ይሆነናል፣ የመሬት ይሆነናል እያሉ ይዘውት ይሄዳሉ። አይታወቅማ። በዛኛው ዓለም የገንዘብ አገልግሎት የለው፣ መሸጥ መለወጥ የለም። በዛኛው ዓለም ከሞት በኋላ ይሄ ሙታንም ስለዚህ አያውቁ። እኛ ገንዘብን ያወቅ ነው መጀመሪያ እግዚአብሔር ከፈጠረን በኋላ ህይወትን ስለሰጠ መጀመሪያ የሰጠን ከፈጠረን በኋላ ህይወትን ነው። ቀጥሎ ደግሞ ሙሉ ጤንነት ሰጠን። አሁን በፈጠረው አካል በሰጠን ህይወት በሰጠን ሙሉ ጤንነት ተጠቅመን እየሰራ እየወጣን እየወረድን ስጋችንን የምናኖርበት ለስጋ ብቻ አይደለም በሰማይ መዝገብ የምናከማችበት ሰርተን የምናገኘው ገንዘብ እንድናገኛል ማለት ነው። ሰው እግዚአብሔር በሰጠው ጤንነት ተጠቅሞ ይሰራል። ሮጦ የሚያገኛለ፣ መረብ ኳስ ተጫውቶ የሚያገኛለ፣ እግር ኳስ የተጫወተ ሰበስብ አለ፣ የህንፃ ባለሙያ አለ፣ የመንገድ ባለሙያ አለ፣ ወዘተርፈ የጉልበት ስራ የሚሰራ አለ። ይህ ሁሉ የሚሰራው ማን በሰጠን ሙሉ አካል ነው። ከዚህ በኋላ ማግኘት ይቻላል። ገንዘብ ህይወት ካለ ሙሉ ጤንነት ካለ ገንዘብ ማግኘት ይቻላል። ሰው ከሰራ ገንዘብ ያገኛል። ከዚህ በኋላ ነው ገንዘብ የሚመጣው። እነዚህ ሁሉ ስጦታዎች ግን አስቀድሞ የሰጠው ማን ነው? እሱ እግዚአብሔር ነው የሰጠው። ስለዚህ ከገንዘብ በፊት ነፍሴ ማለት አለብን፣ ከገንዘብ በፊት ሙሉ ጤንነቴ ማለት አለብን። ሁለቱም የማስቆጣዎች ነው። እጁ የታሰረ እግሩ የታሰረ አይኑ የታሰረ ሰው ምን እንደሚቸግረው እናውቃለን። ጤንነት የሌለው ሰው ምን እንደሚጎልበት እናውቃለን። የሰው ፊት ለማየት የሚያደርሰው የጤንነት መጓደል ነው። ስላልተስተካከለ ህይወት ካለው ሰርቶ ማግኘት አይችል። እዚህ ሰርተን ሲሰጥ ደግሞ እያሳነሰ አይደለም። አያችሁታል? ሁሉም አትረፎ አትረፎ ሲሰጥ አያሳነሰ። አሁን ተመልከቱ። አይን ስንት አይን ሰጠ? ሁለት አይን። ወደ ኋላ እዚህ ቢገጥም ልንኖረ አሁን ሰዓት ጥሩ ነው። እዚህ ሰላም ብለን በጀርባ ምን እንደምሰራ ነው ቀላል ስትጨረስን ነበር ፊት ይታል አይንን ሁለት የአፍንጫ ቀዳዳ ሁለት ጆሮን ሁለት እጅን ሁለት እግርን ሁለት አረገና ምላስን ግን አንድ አለ። ሁለት ጆሮስ ባሉም አልቻለም። ልቃጠል ሁለት ሁለት መሆን ያለበትን እሱ ያውቃል። አንድ መሆን ያለበትን እሱ ያውቃል። ራሷ በአንድነት እንኳን እሳት ተብላ ነው የተሳለች እሳት። አሁን ቅማል በሰው ጸጉር ላይ እንዲፈጠር ሲያደርግ እግዚአብሔር ጥፍር ሳይነሳ ነው ጥፍር በደንብ እየቆፈር ነው ማለት ነው። ማን አባቀው ጉድለት የሌለብን አድርጎ ፈጠረን ስጦታውንም እንደዚሁ ሰጠ። ስለዚህ አሳንስ ለእያንዳንዱ የሚያስፈልገውን ያውቃል። ማንችለዋለን አምጥቷውን ሀብቱን በሙሉ ቢያፈስብን ምን እንደምንሆን የማናውቅ ብዙዎች። አንዳንዱ ጠርቶ የማያውቀውን ሊጀምር ይችላል። አንዳንዱ ዝሙት ጠርቶት የማያውቀውን መስመር የለቀቀም ይዘው የሚጨብጥ የጠፋው ሊሆን ይችላል። እሱ ያውቃል። የእያንዳንዳችን ደካማ ጎናችንን ያውቃል። ብርቱ ጎናችንን ያውቃል። ምን ያህል እንደሚያስፈልግ ያውቃል። አውቃል። ሰጠ፣ አትርፎ ሰጠ። እኔ ሁሉ ጊዜ አንድ የማነሳው የምወደው ታሪክ ነው ይሄ። እግዚአብሔር የማያደርገዋል ያለሃ ሰው ሁሉ ጊዜ እግዚአብሔርን እግዚአብሔር ሆይ አንድ ሺ ነው ስለኝ እያለ ይጸልያል። ስንት ብር ያለው? አንድ ሺ። ከአንድ ሺ ብር አንድ ብር ብታጎልልን አልወስድም። ይሄ እምነቱን ነው የሚገልጠው። እሱ ሲጸልይ ከጎኑ ቆሞ ደግሞ የሚታዘበው ሰው ነበር። አሁን እውነት እግዚአብሔር አንድ ብር ቢያጎል ላይወስድ ነው እያለ ይጠይቃል። ይሄም ሰው ሲጸልይ፣ ያኛውም ሰው ሲታዘብ ሲገረም አንድ ቀን ልፈት ነው ብሎ ብር ቆጥሮ መጣ። ባለጠገው ማን አደረገው? እሱ ፈታ። እኛ ማን አደረገው? ፈታ ፈራጅ ማን አደረገ? ዳኛ ማን አደረገ? ማርክ ሰጪ ማን አደረገ? ፊዝ እንድናዘጋጅ ማን ያዘጋጅ? የተጠራ ነው እሳችን እንዳደረ ለደከመው እንድንሰል እንድንበረታበት ነገር እንድናደርግ አዘጋጅቶ መጣና 999 ብር ቆጥሮ ከኋላው ቁጭ አደረገው። ልክ ይሄ ምስኪን ጸሎቱን ጨርሶ ዞር ሲል ብር አገኘ። ሲቆጥረው 999 አሁንም ሲቆጥረው 999 እግዚአብሔር ሆይ አንተ የነገሩን ማረሳ የለመነውን ማረሳ አምላክ እኔ አቅሽ ነው ስጠኝ ብዬ ነበር። አንተ ግን 999 ብር ሰጠኝ። አንዷ ብር ነገ ትጨምራታለህ። ሄደ። ሲወጣ ባለረባው በጣም የተገረመ ምዝገርም አወሲሉም ስትል አልነበረ? በብሩ ልፈትን ያስቀመጥኩት እኔ ነኝ። አንቃ እኔ ምንም ደሃ ምስኪን በሆን እግዚአብሔር የሰጠኝን አሳልፈ ምሰጥ ሞኛ ረ የሰጠኝ እግዚአብሔር ነው አለ። አዎ እንደዚህ ነው። ማን የሰጠው? አውቃለሁ ከሚለውስና አውቅም ለሚለው ይሰጣል። ቢለምነው ቢለምነው አልሰጠም። እግዚአብሔር ነው የሰጠኝ። እውነቱን ነው። ከኪሱ ገብቶ አልወሰደ። አስቀምጥና ዞር ስል አይቼ ወስዳለሁ ብሎ አልተመካከሩ። ከባዶ ሜዳ ነው ያገኘው። ያሰበውን የሚያውቅ እሱ በኋላ ከሶት ፍርድ ቤት ደረሱ። የፍርድ ቤቱ ቀጠሮ እንደ ነገ ሲሆን በዋዜማው የሄደ ምስኪን ሰው ባለጠጋው ይሄ ለውሶን የሚያክል ሰው እኔም ከሶ ፍርድ ቤት ሲቆም ሰው ምን ይሆናል? ያን ወደደ ቆት ደግሞ ዛሬ ሰው የሚመዘነው በልብሱ ነው። እኔ አሁን ነገ ፍርድ ቤት ሲቆም ምን እንደው አያፍሩም? በሆነ ሁኔታ የበራሱ ባይሆን የግድ ነው ከስሻለው አልተውም ካሉ ልብሴን ለውጥ ዘንድ ልብስ ካለት ልብስ ይስጡ፣ ጫማ ካለት ጫማ ይስጡ፣ ኮፍያ ካለት ኮፍያ ይስጡ፣ እንደ ዛሬ መኪና የለም በቅሎም ካለችው ደግሞ ትርፍ ይስጡኛል። የሚገርም ነው እኮ እንደው አንዳንዴ ለካ ጅል ነው የሚሉ ሰውም አስተዋይ ነው ብለው ባለጠጋው አንተ ባታሳስበ ይኖሩ ነገ ፍርድ ቤት ቀርበን እኔ የሚሳቅብኝ ነበረ ብለው ጫማውንም ልብሱን ኮፍያውን በቅሎውንም ሰጡ። ሲጀምር እግዚአብሔር እንደዚህ ብጥለ ምናምን ምን ላለ አንዳንዶቹ አሁን የሲነታችን ሳይገባን ቀርቷል። ደግሞ ሳይገባን ይመስላቸው አለ ወጣቶቹ ሌሎቹ እንደዛ አላይሰማችሁ። ዓለምን ማወቃችን የምንተዋወቀው የምታውቁትን ቋንቋ በመነጋገር አድርጋችሁ አትገምቱ። የምንውልበት ቦታ ላይ በመታየት አድርጋችሁ አታስቡ። ሲጀምር እግዚአብሔር አይነት ሰጠ። ጠዋት ፍርድ ቤት ካረቡ ዳኛው ጠየቁ ከሳሽ እንዲህ አድርጎ እንዲፈጥሮ እንዲህ አድርጎ ብሬ መልስ ነው እምቢ አለኝ አልመለሰልኝም። እና ይሄን ብር ይመልስልኝ ዘንድ ነው በቃ የሆነ። አዎ አንተስ ምን ትላለህ? ረቡ የፍርድ ቤቱ ዳኛ እዚህ አላችሁ ሁላችሁ ልብ በሉ፣ ይሄ ሰው ጤነኛ አይደለም። ነግሬዋለሁ፣ ብሩን የሰጠኝ እግዚአብሔር ነው ብዬዋለሁ። ይሄን አልረዳ ብሎ እዚያ ቆመ። ብሩ የኔ ነው እያለ አሁንም ድረስ የሚከራከር ከሆነ ጥቂት ቆይቶማ የለበሱትም ልብስ የኔ ነው ይለ። አዎ የኔ ነው ጫማውም የኔ ነው እንዳይላለ። አዎ የኔ ነው ኮፍያውም በቅሮም የኔ ነው። ዳኛው ተቆጥተው ባለጠጋው ቀጥተው ድሃውን በነፃ አሰናበቱ። ድሃው አሁን ድን ስቃል። ድሃው እግዚአብሔርን አንዷን ብር መቼ ትጨምራታለህ? አንድ ኮት ስንት ሶሪ ስንት ሆ በፊት አንድ ሺ ጠየቀ 999 ሰጠ። አሁን አንድ ጠየቀ ጨምሮ ሰ የሚያስፈልገንን የሚያውቀው ማነውስ ተናገሩ ማነውስ ያውቃል። አንዳንድ ፊታችንን አይተው የሚረዱን ሰዎች አይገጥሙንም የሉንም? እግዚአብሔርን ውስጥ ገብቶ ይመረምራል። የፊታችንን ክሳት የልቦናችንን ሀዘን አይቶ አዝኖ ተመልክቶ ቢጎል ይሰጥ። ስለዚህ አትርፎ ነው የሰጠው። ገንዘባችን ራሱ እግዚአብሔር ስጦታል። ከዚህ የተነሳ ስንሰጥ እንግዲህ ሁላችንም ለድሆችን ብንሰጥ ከኪስ አውጥተን ለቤተ ክርስቲያንም ብንሰጥ ወደ ሳጥን ብናስገባ እኔ ሰጠው ማለት የለብን። በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 24 ላይ ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነው መልሰን ለማሰጠን ማለት አይደለም፣ ለአንተ ሰጠን። በቃ ሰጠን ነው ማለት ነው። የራሳችን አይደለም። ገንዘቡ የማን ነው አለ? ስለዚህ ስንሰጥ እኔ ሰጠው አይባል። ያንተ ነው፣ ካንተ የተቀበልኩት መልሼ ለአንተ ሰጠው። ገንዘብ የእግዚአብሔር ስጦታ። ሁለተኛ ገንዘብ የሰው መላ ህይወት ነው። እስኪ ገንዘብ ባይኖራችሁ ስለ ህይወት አስቡ። ዜሮ የሳይንስ ምን ነገር ባይኖራችሁ ነገር እዚሁ አያድርስ የሚልባለ ባይኖርስ ላይኖር ይችላል። ገንዘብ የሚያል በጣም የምንተማመንበት አይደለም። ሁሌ ይኖረናል ብለን አናስ። ምንም የማይኖርበት ቀን ይገጥመናል። ምንም የማይኖርበት እንኳን ለሰው ለገዛ ራሳችን የምንቸገርበት ቀን ይገጥማል። ህይወት ገንዘብ አይደለም። ገንዘብ ባይኖርም ህይወት ይቀጥላል። ይቀጥላል፣ አይቀጥልም? ይቀጥላል፣ ይቀጥላል። የሰው መላ ህይወት አይገኝም ገንዘብ። ሰው ገንዘብ ሲኖር የሚኖር ገንዘብ ሳይኖር የማይኖር አይደለም። በቅዱስ መጽሐፋችን ውስጥ የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ጌታችን የሰው ህይወቱ በገንዘቡ ብዛት አይደለምና እንዳትስጡ ምኖራል ተጠንቀቁ። ሲበዛ ጥሩ የሚኖር ሳይኖረው ሲጠፋ ደግሞ የሚቀስምበት አድርጋችሁ እንዳታስቡ ተጠንቀቁ። የሰው ህይወት ገንዘብ አይደለም፣ ገንዘብ አይደለም። ስለዚህ ገንዘብ ለሰው ህይወት መሰረታዊ ነገር ማነው? መሰረታዊ ዋናው ነገር መላ ህይወታችን። ሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርም አለን አለ። ማነው እሱ? እግዚአብሔር። በእሱ ሕያዋን ሆነን እንኖራለን። የምንንቀሳቀሰው በእሱ የምንኖረው በእሱ በማን ሲጥሩ በማን እንዴት ላስበው ይቻላል? አትበሩ፣ ራሳችሁን አትፈታትም። መኖር ይቻላል። እንዴት ገንዘብ ባልነበረበት ጊዜ ሆኖ ሰዎችን አስባቸው አስባቸው እንደዚህ ወድ ይኖራል ይኖራል ሰው ገንዘብ ካለ ይኖራል ከሌለ አይኖርም አለ ህይወቱ በገንዘብ ብዛት አይደለም የምንኖረው የምንቀሳቀሰው በማን ነው በዚያ ሶስተኛ ገንዘብ እውነተኛ የደስታ ምንጭ አይደለም ኪሳችን ሲደልም ገቢያችን ሲጨምር ደስታ አብሮ ይመጣል ነው የሚያምን ካለ የተሳሳተ የደስታ ምንጫችን ማነው ገንዘብ የደስታ ምንጫ ነው ሶሎሞን ለዚህ ነው ጠቢቡ ሰው ቤት የነበረውን ህይወት አይቶ አይደለም የጻፈልን ራሱ እየተመቸው በድኖት ኖሮ ያየውን የጻፈልን ሶሎሞን ስለ ትዳር ይናገር ትዳር ውስጥ ኖሮ ገንዘብ ስለመጠቀም ስለ ደስታ ቢናገር ኖሮ አፈበት ምን አለ ጥልብ አለበት እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል አለ እርድ የሚኖረው ሀብት ያለበት ቤት ውስጥ ምግብ የሚኖረው ምግብ መጠጥ ጠጁ ወይኑ ሌላው የሚኖረው ሀብት ንብረት ባለበት ቤት ውስጥ ነው ገንዘብ በበዛበት ቤት ይሄ ኖሮ ጥል ካለበት ቤት በጸጥታ በደረቅ ቁራሽ ነው ማሻል ስለዚህ ገንዘቡ ስላለ ደስታ ይኖራል ብለን እንዳናስ መቼ ነው ይሄ ገንዘብ ሰጥቶ እኔ መደሰው ደስ ብሎ ይማል በጥሬ መደሰታል በጭቃው መደሰታል በሽሮ መደሰታል ፎሮፎር ናምምር የቀልዳችን ዝም ብለን የፈጠርናቸው ጊዜያዊ መዝናኛዎች ስለዚህ ገንዘብ የደስታ ምንጭ አለመሆኑን ነው ቅዱስ መጽሐፍ የሚያስተምረን። ገንዘብን ከያዝን ደስታን እንገዛለን ብለው የሚጣጣሉ ሰዎች ብዙ ስህተት ይሳሳታሉ። ብዙ ስህተት በየመናፈሻዎቹ፣ በተለያዩ ቦታዎች፣ በተለያዩ ስፍራዎች ስህተቶችን ይፈጥራሉ። ስህተት ደግሞ በስህተት ላይ ስህተት፣ በገንዘብ ደስታ ለመግዛት ሲያስቡ ሲያመነዝሩ፣ በዝሙቱ በህመም ሲወጡ ህመሙ ለአልጋ ሲጠላቸው ሰው ላይን ሲጠየፋቸው ሲያርቃቸው እየተሰ ብዙ ስህተት ነው። በገንዘብ ደስታ እንገዛለን ብሎ የሚያስከትለው ችግር ስለዚህ ገንዘብ የደስታ ምንጭ ማነው እውነተኛ የደስታ ምንጭ? አራተኛ ገንዘብ አላፊ ጠፊ ነው ዘላለማዊ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ደግሞ 19 ስናነብ በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሰጠን በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ባለጠግነቱ እንዳያሳስታቸው በሚያልፍ ባለጠግነት ሲደሰቱ እንዳይስቱ እዘዛቸዋል። ይልቁኑ ደግሞ በዚህ ዘመን ባለጠጎች እንበላለን፣ እንጠጣለን፣ እንደተዝናና እንደተደሰትን እያሉ ቀን እንዳይመጣባቸው ንገራቸው። አላፊ ጠፊ ነው። ዛሬ ልናገኘ ነገ ሊሄድ ይችላል። አስተማማኝ ነገር አስተማማኝ ነገር ዋናው የምንታመንበት መታመኛችን ማን ነው? እግዚአብሔር። መተማመኛዬ ነው፣ እግዚአብሔር መጠጊያዬ ነው፣ እግዚአብሔር እረኛዬ ነው እያለ ዳዊት የዘመረልን አቶ አይደለም እያለውም ሀብቱ ንብረትን የቤተ መንግስቱ እንድኖትና ምቹ ንቆ መተማመኛዬ እሱ ነው፣ እረኛዬ እሱ ነው፣ ጠባቂ እሱ ነው። ማን ነው የሚያሳጣኝ? ማን ነው የሚያውል? እሱ ነው ጥግ ያደረገው። በጣም በገንዘብ የሚተማመኑ ሰዎች ጣሚ ሆን አድርገው የሚገምቱ ሰዎች እስከ ማበር ሊደፉ ይችላል፣ ጨርቃቸው ሊጥሩ ይችላል። ማበር የሚባለው ሙሉ ለሙሉ ይሄ አካልን ራቁት አድርጎ ጎዳና መውጣት አለ ደረጃ አለ እያለ ደረጃ። ስለዚህ አንተማመን ሰጥቶናል። እስከ ሰጠን ድረስ ለሚገባው ነገር የምንጠቀምበታል። ሊቀር ይችላል፣ ሊጠፋ ይችላል። ሁልጊዜ ቦካችሁ እያነበባችሁ ገጻችሁ ሲበዛ ሀገር ሲያንስ ደግሞ የምትቆሳጠሩ የምትጨነቁ አለ። እሱ አይደለም ቡክ አይደለም ወርቁ ብሩ ምናምን የተጠራቀመው የተገዛው መሬት ወዘተርፍ አይደለም። የዓለም ስርዓት በየጊዜው ይለዋወጥ ሰማማኝ አይደለም። ዋናው መተማመኛችን ማነውስ? ይሄ አላፊ ጠፊ ነገር አላፊ ጠፊ በሚያልፈው የማያልፍ ቁም ነገር መስራት የሚያልፍ ቁም ነገር። አምስተኛ ገንዘብ እግዚአብሔር ሰውን የሚለካበት መለኪያ መመዘኛ። አሁን ስኳር የሚለካበት መመዘኛ፣ ጨው የሚለካበት መመዘኛ። ሰውስ በምን ይለካል? አንዱ ሰው የሚለካው በገንዘብ። በቅዱስ መጽሐፋችን የተጻፈልን ብዙ ትምህርት አለ። ሉቃስ ምዕራፍ 16 ቁጥር 1 እስከ 15 ስናነብ በተለይ የተጻፈልን ይሄን የሚያስረዳ ሰው ለሰጠው ለእግዚአብሔር ምን ያህል ይታመናል? ምን ያህል ፈቃዱን ያደርጋል? አንዱ እግዚአብሔር ሰው የሚመስልበት ይሄ አገኘው ብሎ ቢበላ ቢጠጣ ወዘተርፍ ምድራዊ ነገር የሚያደርግ ካለ ተጽፎለት አንደኛ ዝም ብሎ የሚቀበል ሳይሆን ከሚቀበል ይልቅ የሚሰጥ ምንድን ነዋል? ብዙ ነው። ስለዚህ ስንመሰል የተሻለ ሚዛን ልንደፋ የምንችለው በመሰብሰብ አይደለም። ምን በማድረግ ነው? በመስጠት ቀጥሎ ደግሞ መላለ ዝም ብሎ መብላት አይሆን ይወጣል። ከዚህ ተነስተን ዱከም የሚቀጥለው ቀን ናፍሬት የሚቀጥለው ቀን የሆነ ስሙ መንን መጠጥ ብቻ የሆነ ህይወት ያለውሳል። ጠዋት ሲበቃ የት እንገናኝ ሚላል። እንዲህ ያለ ሰው አንዴና ጠጥቶ ይሰራል። በልቶም የበላ የጠገበ ሰው ስሙ እንደሆነ ነው። ስለዚህ ምን አለ ቅዱስ መጽሐፍ? ሰካርና ሆዳ ይደህኛል። ስፍሮ ባገኙ ቢበላ ይጠጣል። የጎደለውን ማሰብ፣ የተራበውን ማሰብ፣ የታረዘውን ማሰብ የመጨረሻው ድህነት ነው። ስለዚህ ሰተን ብርሶ ተብለን መገኘት ይገባል። ገንዘብ መለኪያ ስድስተኛው በገንዘብ መመካት አይገባም። በገንዘብ መመካት እግዚአብሔር መካር ነው። በቅዱስ መጽሐፋችን በማርቆስ ወንጌል ምዕራፍ 10 ቁጥር 24 በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው አለ ጌታችን። ሰው በጣም በገንዘብ ከታመነ የህይወቱ አካል ጎሙ ይለወጣል። ጉዳይ ሲኖር ይሄ ነገር እንዴት ነው ሊፈጸም ይችላል? እገሌ አለ ለገሌ የሚያሰጥቼ ለገሌ የሚያረጭቼ እንዲህ አድርጌ ሊፈጽም ብሎ ነው የሚያስበው። ጧሲ ነጋ ጸሎት ማድርጎ እግዚአብሔር ሆይ በቀኝ ሆመራ አንተ ቅደምል። ሲቀበል ደግሞ እድሜ ለገንዘቤ እድሜ ለሀብት እድሜ ለንብረት አይልም። ረዳኝ አምላኬ ተመስገን። ተመለከተኝ አምላኬ ክብር ይግባ ምስጋና ይግባ ብሎ አመሰግናል። በአካሄድም ለውጥ ይኖራል። ጭንቅ ነው ወደ እግዚአብሔር መንግስት መግባት በገንዘብ ለሚታመን ሰው። ይህንንም ያንንም አደርጋለሁ የሚል ሰው በእግዚአብሔር ይደረጋል ብሎ ማመን ይሳነዋል። ኢዮ የደረሰበትን መከራ ሲያስብ መልሶ የተናገራቸው ነገሮች አሉ። አንደኛ ወርቅ ተስፋ አድርጌ እንደሆነ እጄም ስላገኘች ደስ ብሎኝ እንደሆነ ልቤም በስውር ተታሎ ልዑል እግዚአብሔርን በካድኩ ነበረ ሀብት ስለኖረ ያን እየተመለከቱ ወርቅን እየተመለከቱ ስላገኘው ደስ እያለ በዛ ተታልዬ ቢሆን ማንን በካድኩ ነበረ። ስለዚህ በገንዘብ መታመን እግዚአብሔርን መካድ ገንዘብን የህይወት ምሰሶ አድርጎ ማሰብ ትልቅ አደጋ ያስከትላል። ምሳሌ ምዕራፍ 11 ቁጥር 28 ላይ በባለጠግነቱ የሚታመን ሰው ይወድቃል። ሰባተኛ ገንዘብን በአግባቡ ካልተጠቀምበት ያስባል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 10 ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥንና በሚያሰድ በሚጎዳ በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል
እምነትንም ፍቅርንም መስራትንም የዋህነትንም ምን አድርጋለ
ተከታተለ
ተከታተለ ገንዘብ ያሰናክል ደምደ ተነገረው ጌታችን አንድ ባሪያ ለሁለት ጌቶች መገዛት አይቻለም ያለን እንዳንሰናክል ስምንተኛ ያለን ይበቃና ያለን ሰው የሚጀምረው ከማማረር አይደለም። እስኪ ተመስገን አሉናቸው። እግዚአብሔር ይመስገን በሉ። በሁሉ የተመሰገነ ይሆናል። በሁሉ ከዛ ይጀምራል። ያለን ይበቃል። ምን ጎደለ? ምን ቀረ? የምንሆነው እኮ እግዚአብሔር ለእኛ እንዳደረገው ሰው የጎረሰው ሁሉ እኛ ጎርሰነው ይስማማናል አለ። ለእኛም ይስማማል፣ ለእኛም ይሆናል። ያለን ይበቃናል ማለት ይገባል። ሰዎቹ ጊዜ ራሳችንን ለማሻሻል ከፈለጋችሁ መልካም፣ ግን የሚበቃን ለማግኘት እንጂ ለቅንጦት አለመሆኑ ማረጋገጥ አለ። ነፍሱ እስክትጠፋ ድረስ አራት አምስት ቦታ የሚሰራ ሰው አለ። ከአራት ሰዓት ውስጥ የእንቅልፉ ሰዓት ቀንሶ ገንዘብ መሰብሰቢያው የሚበዛበት ሰው አለ። ምን ደግሞ የሚበቃንን ለማግኘት ነው ወይስ ለመቀናት? ያለን ይበቃናል ማለት ይገባናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ለሚለው እግዚአብሔር መምሰል ማትረፊያ ነው። በተሰቀለው የሚያመሰግን ካለ እግዚአብሔር ራሱን አምላካችን ሥጋ ለብሶ ምሳሌ የሆነለትን ነገር እየተከተለ እሱን የመምሰል ይሆን የራሱ ሕይወት ያደርገዋል። ጥላቻን እያራቀ ፍቅርን፣ ትዕቢትን እየተወ ትሕትና፣ ዝሙትን እየተወ ንጽህና፣ ይህን ገንዘብ እያደረገ አምላኩን ወደ መምሰል ይመለሳል። ይበቃኛል ካላለ ግን መንፈሳዊ አትኩሮታችንን ይወስድብናል። ሌላው መዝሙር 36 ቁጥር 5 ላይ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ይደግፋል፣ ቢጎድል ደግሞ ይችላል እግዚአብሔር። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ስናነብ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን አግኝታችሁ ለበጎ ስራ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። አንሶ ከሆነ መጨመር ይችላል። ይችላል አይችልም? ይችላል አይችልም? ዋናውን የሰጠን እሱ ነው ብለናል። አንሶ ከሆነ መጨመር አይችልም? ይችላል። ሊያበዛላችሁ ይችላል? ይችላል። ዋናው ነገር የሚያስፈልገን እንዲሰጥ መጠየቅ በጸሎት ደግሞ ምንጠይቅ የዕለት እንጀራችን ለዛሬ ስጠን። የዕለት እንጀራችን ለዛሬ ስጠን። ስንት ነው የዕለት እንጀራችን? እኔ ራሴ ነው ለራሴ ሁሉ ይገርመኛል። አሁን ሰው ልኩ ነው አውቃለሁ፣ ራሴን አውቃለሁ እንላለን። ራስን ማወቅ የሚጀምረው የራስን የሆን መጠን ከማወቅ ምን ያለው ሲስፋት ሆናቸው በቃ ስንት እንጀራ ይ አንዳንድ ቀን አንድ እንጀራ በልተን እንጠግባለን። አንዳንድ ቀን ሁለት በልተን እንጠግባለን። አንዳንድ ቀን ሶስት፣ አንዳንድ ቀን ደግሞ የታለጥለት አምስቱን ስድስቱን ልንበላ እንችላለን። ስለዚህ ስንጸልይ እንኳን የዕለት እንጀራዬ አምስት እንጀራ ነውና ስጠኝ አንለው። ልኩን የሚያውቀው ማን ነው? ሱ ንገሩኛ፣ ማን ነው? ሱ ቀበለ መጠየቅ ነው። ሱ ካለው የሚበቃው ይሰጥ። ሲሰጥ ኑሮ ይበቃኛል ተመስገን ማለት አንሶ ከሆነ ሊጨምር እሱ የታመነ የታመነ ዋናው እየሰራ እየጠጋ እየደከምን መገኘት። አለቃ ብቻ የሚመለከተን ይመስለናል? የስራ ኃላፊያችን ማናጀሩ ብቻ የሚገመግመን ይመስለናል? እግዚአብሔር የሚመለከት ለልበቅኑ በአግባብ ለሚሰራው ለሚጠጋው ስጋውን ለማሸነፍ ለሚደክመው እግዚአብሔር ይሰጣል። አ ይጨምራል የታመነ ነው። ልቡኖ ግን ለመሰብሰብ ከሆነ በቁ ሞት ነው። ቅዱስ መጽሐፍ ቀናት ጠቢቶ ግን በሕይወት ሳለች ምን የሆነች ናራል? የሞተች። ዘጠነኛው ገንዘባችንን የምናስተዳድርበት ስርዓት ይኖራል። አገኘን ተብሎ ዝም ብሎ አይዝረከረከም። ልክ ስታገኘው 2000 ብር ምድ ቤተክርስቲያን አንዳንድ ጊዜ ጥሩ ገንዘብ ለመሰብሰብ የሚጠይቁ ይሆናሉ። በተለያየ ቦታ ሲሄድ ሞራል ይዞን ሁሉ ጫገር አውጥተን እንሰጣለን።
ወይ ቃል ኪዳን ግቡ ሲባል ካለን ገቢ በላይ ቃል መንገባለን በመራ ተዛቆች ብለን ስናስብ እኔ ኩስሌላስ ለይ በሳ እግዚአብሔርም ከሰጠን በላይ እንድንሰጠው አስገድደን እንዳማችን ነው ስለዚህ ገንዘባችንን በስርዓት እንድናስተዳድርም ይገባል። አንደኛ እንዴት እናስተዳድር? ከምናገኘው ገቢ የሚጀምረው እፍታው ማለት ናዩ ለእግዚአብሔር። ለማን ነው እሱ?
ለእግዚአብሔር።
ለገሩኛ ለማን?
ለእግዚአብሔር።
የእሱ ነው ገንዘቡ። ሁለተኛ ከእሱ ቀጥሮ ያለው ደግሞ ለየራሳችን ባለትዳሮች ከሆንን ለሚስት ለብቻ ለባለ ብቻ ወጪ ባለው ጠጉሩ መቆረጥ አለበት ወዘተረፈስ ሚስት ደግሞ ጠጉሯ መሰራት አለባት ወዘተረፈ ግን ፉክክር ውስጥ መግባት የለባቸው ወንዶች አሁን ይመስላል እንደዚህ ከሴት ያልተናነሰ በየጠጉር ቤት ውስጥ እንደቅም ምድሞ ወንዶች የጥቁር ዘውድ የሆነው ሽበት ለማጥፋት ቀለም ስናስፈከፍግ ቅንጦት መሆን እና ለየራሳችን ማለት ለሴቷን የሚገባት የሚያስፈልጋት አለ ዘምድ ነው ዘውትር አቀኝ እነሱ ያውቁት ሴቶቹ ሴቶቹ ያውቃሉ ወንዶቹ ሶስተኛው ለቤተሰብ ደግሞ በጋራ ቀለባለ ወዘተፉ አራተኛው ለልጆች ደግሞ ያስፈልጋቸው በድሩ ይደረግ አይባል ወልደን ያሳድግ ጊዜ ከምታገኙት ለልጆቹ አርሙላቸው ትምህርት ቤት የሚማሩበትን ለክታችሁ ሰፍራችሁ በምትችሉት እኮ ለእስክሪፕቶ ለክታችሁ ሰፍራችሁ ለደብተሩ ለክታችሁ ሰፍራችሁ ለቦርሳው ለክታችሁ ሰፍራችሁ ለእያንዳንዱ ይኖረው ነገ ሲጨርሱ የተሻለ ትምህርት ለመማር የሚችሉበት ተለክቶ ተሰፍሮ እመች ሊሆን ይችላል ግን የህሊና የአእምሮ ዝግጅት ማድረግ በአቅም የተቻለውን ማዘጋጀት እኛ ተሰናተን አቅማችን የፈቀደው ካደረግ ከእኛ በላይ የሆነው ማን ያዘጋጅላቸው? ስለዚህ ለልጆችም ያስፈልጋቸዋል። አራተኛው ለወላጆቻቸው አሳድገው እኛም ቁም ነገር አድርሰው የምንረሳቸዋል። የገዛ እናትና አባቶቻቸው እኛን መጥቶ ያለብን ይሄ ዘመናዊው ዓለም ላይ የምናያቸው እንግዳ ነገሮች ሳናውቅ እንዳይጋቡ መጦራ ለነሱ ዳማችን ወንጭ ባይፈልጉ እንኳን ልክ ባለታ እንደያስ ቅዳሴ አስቀድሰው የሚቆሙበት ለጭ ልብሳቸው መቋሚያቸው የሚደግፉበት አድርጋችሁ ምርቃት መቀበል ይገባል ኮላጆች ሳመጡ እናትና አባት ምርቃት ነው ሁሉ ይጠቅማል ቅዱስ መጽሐፍ የሚያሰራው ይሄ ስለዚህ ለወላጆች የስድስተኛው ነው የመጨረሻ ለቁጠባ መኖር ቁጠባው እግዚአብሔር የሚወደው እንድንሰራበት ባስፈለገም ጊዜ ደግሞ የሚጠቅመን ቁም ነገር እንድናደርግበት ነው። መቆጠብ አለበት ይቀመጥ። አሁን ይኸው እዚህ ስራ ተጀምሯል። በሩን መናንስ ይህን አድርጎ ስትባሉ አይ በሞሬ ብላችሁ ከምትቆጩ ካስቀመጣችኋት ከፈል አድርጋችሁ አመጣችሁ ለእግዚአብሔር ትሰጣለ። ችግር ይገጥማቸው አላሚያ ተክርስቲያን በገጠር ይሄ ቤተክርስቲያን ችግር ገጠመው ይሄ ጎደለበት ሲባል ካስቀመጥነው ተንሰጠን እራሳችንም ሰዎች ምንና እንቅፋት ያገኘናል ያ ጊዜ እንገለገልበታል። ስለዚህ ምትቆጠብ መኖር አለባት። የመጨረሻውና አስረኛው እንግዲህ ቅዱስ መጽሐፋችን የሚነግረን ነገር እንድናስተው ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 7 እስከ 9 ሁለት ነገርን ካንተ ይሻለሁ አውሮ የተባለው ሰው በመጽሐፈ ምሳሌ ሳልሞትም አትከልክልም ከንቱነትንና አሰለኛነትን ከእኔ አረቃቸው ድህነትንና ባለጠግነትን አትስጠኝ ድሃማንሁ የበዛበትን ባለጠጋ አሉ የሚያስፈልገኝ እንጀራን ምን አድርግልኛል ስጠኝ እንዳጠግብ እንዳልክድህም ባለጠግነቱ ሲበዛ ጠግቤ ልክድህ ይችላል። እግዚአብሔርስ ማን ነው እንዳልሆን ድሃም እንዳልሆን እንዳልሰርቅም አትስረቅ ብለህ በሌብነት ልግሉ ይችላሉ ሲኖረ ሲቸግረኝ እንዳልሰርቅም በአምላኬም ስም ለመላፍ ለመጠቃት ለመኖር ስም በሐሰት እንዳልምን ድህነትን ባለጠግነትን አትስጠኝ ግን ምን ስጠኛል የሚያስፈልገኝ እንጃ መዝሙር ቅድም እንዳነበው 36 ቁጥር 7 እስከ 5 ደግሞ መንገድህን ለራስህ ቃል በእርሱ ምን ሆን ታመን እርሱ ምን ያደርጋል ይደግፋል። መዝሙር 36 ቁጥር 25 እስከ 16 ደግሞ ጻድቅ ሲራ ዘሩን ስለምን አላየው ሁሉ ጊዜ ይራራ ያበድርና ዘሩ በበረከት ይሞላል የሚሰጥ ሰው አይደለም። የመጨረሻው አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 7 እንግዲያውስ በጊዜው ከፍ ከፍ እንዲያደርጋችሁ ኃይለኛው ከእግዚአብሔር በታች ራሳችሁ ከእሱ እጅ በታች ራሳችሁ ምን አድርጉ አዋርዱ እርሱ ስለእናንተ ያስባልና የሚያስጨንቃችሁ ሁሉ በማን ላይ ጣሉ ስለዚህ ቤተክርስቲያን ባጭሩ ስለ ገንዘባችን የምታስተምረን ይህንን ነው። በአግባብ እንድንጠቀምበት እንዳናመልከው ርኅራኄ ደግነት እንድናስተላልፍበት በቸርነቱ ይርዳል። በሁሉም ስፍራ እንደዚሁ የቤተክርስቲያን አገልግሎት እንዲጠነክር ምክንያት እንዲያደርገን ወረተኞች እንዳንሆን ቅድም እንዳሉ አባታችን ጀምረን ምንተው ምንርቅ ፈተና ሲገጥመን ተስፋ መቆም እንዳንሆን እግዚአብሔር ይርዳን። እናንተም በምናገለግላችሁ ለእኛ ጸልዩ፣ እግዚአብሔር አበርታቸው አግዛቸው እያላችሁ ጸልዩ። እግዚአብሔር እናንተን ጸሎት ሰምቶ በብዙ ይረዳል። የምናገለግላችሁ ይህ ነው። ይበቃናል። ለጸሎት ይነሳል።
አባቶቻችን አምላክ እግዚአብሔር ይጠብቅልን። እኛንም ሰሚዎች ሳንሆን በሰላማ ነው ሰጥተን የመንግስት ወራሽ እንድንሆን አምላካችን እንዲፈቅድልን ከመጥምቀ መለኮት ዮሐንስ ረድኤት በረከት እንዲያሳትፈን አማላጅነቱ እንዳይለየን አባታችን ይሁን ይሰል
አባታችን በሰማይ
በዘተናማ ማረን ለክርስቶስ መሳሪ መጥቀፍ ለጌታ ኢየሱስ ክርስቶስ ሆይ የኔን ወገኖችን ማለት ነው ማሳራት እግዚአብሔር ይስጣ።